ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ውድ አድማጮቻችን ከዛሬ ጀምሮ የማስተምረው ተከታታይ ትምህርት በክርስትና የእምነትና የሕይወት እድገት አቅጣጫ በሚል መደበኛ ርዕስ ላይ የተመሰረተ ትምህርት አካፍላችኋለሁ። የእግዚአብሔር አምላካችን ቃል በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 5 ላይ እንደዚህ ይላል። እንግዲህ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም፣ ቅናትንም፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላል። በመቀጠል በቁጥር 4 ላይ በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክብር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል አምላካችን ቃል። ጴጥሮስ ይህንን መልእክት በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ከቁጥር 1 እስከ 5 ላይ አቀርቦልናል። በኤፌሶን ምዕራፍ 4 ቁጥር 15 ላይ ሐዋርያው ጳውሎስም ነገር ግን እውነትን በፍቅር ያዘን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ ይላል። የክርስትናን እምነት በእድገት ጳውሎስም ጴጥሮስም ይገልጡታል። ይህንን ጉዳይ አስመልክቶ ሰፋ ያለ ትምህርት በተከታታይ ለማቅረብ አስባለሁ። እግዚአብሔር አምላክ ፈቃዱ ይሁን። የክርስትና እምነት በእድገት የሚገለጥ ባህሪ አለው። ይህ የሚሆንበት ምክንያት ምን እንደሆነ ከመጽሐፍ ቅዱስ በጣም መሰረታዊ እውነቶችን በሰፊ ወደፊት እንመለከታለን። እድገት ምንድን ነው? እድገት የማይጠቀስበት ሁኔታ የለም። እድገት ሕይወት ላላቸው ነገሮች ሁሉ ሕይወት ለሌላቸውም ነገሮች ሰፊ በሆነ መልክ የሚነሳ ትልቅ መሰረታዊ ጉዳዮችን የሚያመለክት ቃል ነው። ከሰው አንጻር ብቻ ስንመለከት እድገት ሰው ከእናቱ ማህፀን ከተጸነሰበት ጊዜ ጀምሮ ለመወለድ የሚበቃበትን የሕይወት ለውጥ ሂደትንና ከተወለደም በኋላ በአካልና ቁመና የሚያሳየውን እድገት ይነካል። ሰው በአካል ማደጉ ከተወሰነ ዕድሜ በኋላ ያበቃል። አጥንቶቻችን ከ18 ዓመት ዕድሜ በኋላ ማደጋቸውን ያቆማሉ። የአካላችን እድገት አካላዊ ጥንካሬያችን እና ጤናማነታችንን ያመለክታል። የሰው እድገት በአካል ብቻ አይወሰንም። በሉቃስ ወንጌል ምዕራፍ 2 ቁጥር 40 ላይ ጌታችን ኢየሱስ ክርስቶስ ከተወለደ በኋላ ሕፃኑ ማደገ፣ ጥበብም ሞልቶበት በመንፈስ ጠነከረ ተብሎ ተነግሮለታል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታችን እንዲህ ያለ ነገር ስለ እርሱ ተነግሯል። ሕፃኑም አደገ፣ ጥበብም ሞልቶበት በመንፈስ ጠነከረ። እንግዲህ ጌታችን ፍጹም አምላክ ሆኖ እያለ ይህ የሚነገርበት ምክንያቱን ማስተዋል ይገባናል። ጌታችን ከድንግል ማርያም በነሳው ሥጋ በተካፈለው የሰው ባህሪው ሰው ሆኖ ያደገበትን ሁኔታ ያሳያል። መለኮታዊነቱ አምላክነቱ የማይለወጥ የማያድግ የማይቀየር ነውና ኢየሱስ ክርስቶስ ጌታችን ከድንግል ማርያም ከተጸነሰበት ጊዜ ጀምሮ ሰው ሆኖ ለመኖር የሚያስችለውን እድገት ሁሉ እያገኘ እንዳደገ እንመለከታለን። ከተወለደ በኋላ እንኳን ሉቃስ እንዳለው በአካል ብቻ ሳይሆን በመንፈስም እየጠነከረ ጌታ ኢየሱስ ክርስቶስ እንደመጣ እንመለከታለን። እድገት ሰው በራሱ ማንነት በሰውነቱና በመንፈሱ ላይ ብቻ የሚከናወን አይደለም። ሰው ከአካባቢው በዙሪያው ካለው ተፈጥሮና ሌሎች ሰዎች ጋር የሚያሳየው እድገት አለ። ሰው በአስተሳሰቡ ነገሮችን የሚያገናዝብበትና የሚያሳላበት ኪህለ ስሌቱ እያደገ ከእለት ወደ እለት በትምህርትና በልምድ እያደገ ይኖራል። በዚህ ተከታታይ ትምህርት ውስጥ ለማስተማር ያሰብኩትና የምፈልገው በክርስትና እምነት የሚኖረውን እድገት የሚመለከት ይሆናል። በክርስትና እምነት የማደግን ጉዳይ ስንመለከት ከማደግ በፊት አዳጊውን ሰው ከሚያድግበት ከክርስትና እምነት ጋር የሚገናኝበትን ሁኔታ በትክክል መረዳት ይገባናል። አንድ ሰው የክርስትናን እምነት በትምህርትና በታሪክ በማጤን ወይም በመማር ስለ ክርስትና እምነት ብዙ እውቀት መረዳት ሊያገኝ ይችላል። የክርስትና እምነት በትምህርትና በእውቀት በመረዳት የሚኖረው እድገት ክርስቲያን ሆነን ከምናድገው እድገት የተለየ ነው። ክርስቲያን ያልሆኑ ሰዎች መጽሐፍ ቅዱስን ያጠናሉ። በሃይማኖት ፒኤችዲ ዲግሪ ሁሉ ሊይዙ ይችላሉ። እና ስለ ሪሊጂን ያጠና ሁሉ ስለ ክርስትና ያውቃል ማለት አይደለም፣ ወይም ደግሞ በክርስትና እምነት ያለው እድገት ያገኛል ማለት አይደለም። ስለዚህ በጋብቻ ውስጥ ለምሳሌ አንድ ሰው ይሄንን ምሳሌ አድርገን በጋብቻ ብንመለከት አንድ ሰው ሳያገባ የጋብቻ ህይወት ሳይኖረው ስለ ጋብቻ በጣም ብዙ እውቀት ሊኖረው ይችላል። መጽሐፍ በማንበብ በመመልከት በማጤን የሚረዳው እውቀት ያገኛል። በጋብቻ ውስጥ በትዳር ህይወት በመኖር የሚገኘው እድገት ግን አለው ሊባል አይችልም። በጋብቻ ውስጥ በመኖር በጋብቻ ህይወት ውስጥ በመመላለስ የሚኖረው እድገት የጋብቻ ትምህርት በመማር ሊያድግና ሊጎለብት ይችላል። የጋብቻ ትምህርቱ በጋብቻ ኑሮ ውስጥ ላለ ሰው የሚረዳውና የሚያግዘው ከህይወት ተመክሮ በመሆንና በመመላለስ ከሚገኝ እውቀት ጋር የተስማማና የተቀናጀ ከሆነ የጋብቻውን ህይወት በእውቀትና በማስተዋል ለመኖር ብቻ ብዙ ድርሻ ሊያመጣለት ይችላል ማለት ነው። በክርስትና እምነት ማደግም ከዚሁ ጋር የሚመሳሰል ጉዳይ ነው። በክርስትና እምነት የማደግን ጉዳይ ስንመለከት መረዳትና መመልከት ያለብን ትልቅ ነገር አለ። የክርስትና እምነትና ህይወት የሚታደግ የሚያደርገው ምንድን ነው? ለዚህ መልስ የሚሰጠን የእግዚአብሔር ቃል ነው። ጌታችን በወንጌል ሐዋርያቱም ራሳቸው ከእርሱ ተምረው ካስተማሩት እውነት በመነሳት ስንመለከት የክርስትና እምነት በመወለድ የሚጀመር ህይወት እንደሆነ እንመለከታለን። ክርስትናን ወንጌልን በመማርና በመረዳት የምንማረው እምነት ብቻ አይደለም። የክርስትና እምነት ወንጌልን እየተማርን እየተረዳን የምናድገው እድገት መጽሐፍ ቅዱስ የሚያሳየን ለየት ባለ መንገድ መሆኑን መረዳት ይገባናል። ይህንን የሚያሳየንን እውነት ከእግዚአብሔር ቃል እንመልከት። ቅዱስ ጴጥሮስ በመልእክቱ የሚጽፍላቸውን ሰዎች እንዲያድጉ የሚረዳቸውን የእግዚአብሔርን ቃል እንደ ወተት እየተመኙ በመመገብ እንዲያድጉ ሲናገራቸው በቁጥር 3 ላይ በመግቢያ ላይ ያነበብኩት ቃል ላይ የሚናገረው ይህንን ነው። ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በርሱ እንድታድጉ አሁን እንደ ተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላቸዋል። ስለዚህ ክርስቲያኖች በእግዚአብሔር ቃል የሚያድጉት ትልቁ ምክንያታቸው ምን እንደሆነ በዚህ ቦታ ላይ ጴጥሮስ በግልጽ አስቀምጦልናል። አሁን እንደ ተወለዱ ሕፃናት ይላል። አሁን የተወለዱ ሕፃናት ለማደግ የሚያስፈልጋቸውን ወተት እንደሚመኙ ሁሉ አማኞችም የሚያሳድጋቸውን የእግዚአብሔርን ቃል እንዲሁ መመኘት እንዳለባቸው እናያለን። ከዚህ እውነት የምንረዳው ምንድን ነው? የተወለደ ልጅ ለማደግ ወተት እየተመገበ እንደሚያድግ ሁሉ አማኞችም የእግዚአብሔርን ቃል እየተመገቡ የሚያድጉ እንደሚሆኑ ያሳያል። መወለድ የሚለው ሐሳብ በዚህ ቦታ ላይ ትልቅ ስፍራ እንዳለው እናያለን። በጣም ትልቅ እውነት የተሸከመ ቃል ነው። ጴጥሮስ የክርስትናን ሕይወት የሚመለከተው በዳግም ውልደት ነው። አሁን እንደተወለዱ ሕፃናት የሚለውን ሐሳብ በምሳሌ መልክ ብቻ አይደለም ጴጥሮስ ሲጠቅሰው የምንመለከተው። በዚሁ በመጀመሪያው መልእክት ውስጥ በምዕራፍ 1 ቁጥር 23 ላይ ጴጥሮስ ሲናገር ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ እያለ ሲናገር እናያለን። ክርስቲያኖች የክርስትና ሕይወትን መኖር የሚጀምሩት ዳግመኛ ከተወለዱ በኋላ ነው። ስለዚህ መወለድን የሚቀድም እድገት አይታሰብም ማለት ነው። ያልተወለደ ሰው አይደለም። ክርስቲያኖች ዳግመኛ እንዲወለዱ የሚያደርጋቸውን መንፈሳዊ ዘር ያገኙት በሕያውና ለዘላለም ከሚኖረው ከእግዚአብሔር ቃል እንደሆነ እንመለከታለን። ዘር የሚለው ቃል በግሪኩ ሲታይ ስፖራስ የሚል ሲሆን ሰውም ከሰው ሲጸነስ ኢቭን ሌሎችም ጸዋታ ዝርቶች ሲዘሩ የዘርን ነገር ለመጥቀስ ግሪኮች የሚጠቀሙበትን ቃል ነው። በዚህ ላይ የምንመለከተው እግዚአብሔር በቃሉ ሰውንም ሆነ ፍጥረትን ሁሉ የሚፈጥር አምላክ ነው። በቃሉ ይፈጥራል። ሰማይና ምድር በቃሉ ነው የተፈጠሩት። በመዝሙረ ዳዊት 33:6 ላይ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ የሚለው ቃል ይህንን ያሳያል። በርካታ የመጽሐፍ ቅዱስ ጥቅሶች ይህንን እውነት ያስተምሩናል። በተለይም በዘፍጥረት ምዕራፍ 1 ላይ ስንመለከት እግዚአብሔር ሰማይና ምድርን በቃሉ እንደፈጠረ እናያለን። ምድርንም እያዘዛት በቃሉ እየተናገረ ምድር የተባለችውን እግዚአብሔር የነገራትን ሁሉ ስታፈራ እንመለከታለን። ያዕቆብም በመልእክቱ እነዚህን ጉዳዮች ጴጥሮስ ልክ እንደተናገረው ሲናገር እናያለን። ምዕራፍ 1 ቁጥር 18 ላይ ልክ እንደ ጴጥሮስ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል። ስለዚህ እግዚአብሔር ሰማይና ምድርን ብቻ ሳይሆን በቃሉ የፈጠረው፣ ውድ ወገኖቼ በዚህ በእግዚአብሔር ቃል ላይ እንደምንመለከተው ጴጥሮስም በምዕራፍ 1 እንደተናገረው ጳውሎ ያዕቆብም እዚህ ላይ እንደሚናገረው እግዚአብሔር በእውነት ቃል አስቦ እንደወለደን እንመለከታለን። ጴጥሮስ ይህንን ቃል ያዕቆብ በእውነት ቃል የሚለውን ጴጥሮስ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። ስለዚህ የእግዚአብሔር ቃል መጽሐፍ ቅዱስ እኔና እናንተ ዳግመኛ የተወለድንበትን ሕይወት ያገኘንበት ቃል ነው። የእግዚአብሔር ቃል የእውቀት ማግኛ ብቻ ሳይሆን እግዚአብሔር በቃሉ ለሰው ሕይወትን እንደሚሰጥ፣ ሰውን ከሞተ ሕይወት አውጥቶ በቃሉ ዳግመኛ እንዲወለድ እንደሚያደርግ፣ የእግዚአብሔር ቃል ሰው እውቀት የሚያገኝበት ብቻ ሆኖ መመልከት እንደሌለብን ከዚህ እንማራለን። ጌታ ኢየሱስ ራሱ በዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይ ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም፣ እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው ስላለ ከጌታ ከራሱ ደግሞም በሐዋርያትና ነቢያት ወደ እኛ የመጣው የአምላካችን ቃል እንደሚያስተምረን መንፈስ ቅዱስ ያለበት ለሰው ሕይወት የሚሰጥ በመሆኑ ሰዎችን ዳግመኛ እንዲወለዱ ያደርጋቸዋል ማለት ነው። ዛሬ እግዚአብሔር በወንጌሉ አማካኝነት ለሰው ልጆች ሁሉ የዘላለምን ሕይወት ይሰጣቸዋል። እኔና እናንተ ጌታ ኢየሱስ ክርስቶስ በወንጌሉ ሲሰበክልን ይህንን ዳግመኛ ልደት እናገኛለን። ሰው ዳግመኛ የሚወለድበትን ሕይወት በእግዚአብሔር ቃል የማግኘቱን ሁኔታ ስንመለከት ሰው ያለ እውነት ያለ እግዚአብሔር ቃል መወለድ እንደማይችል በአንክሮና በአጽንኦት እንድንመለከት ያደርገናል። አማኞች ለማደግ የእግዚአብሔር ቃል የሚያስፈልጋቸው በእግዚአብሔር ቃል በተገኘ ዘር ስለተወለዱ ውልደታቸው ከሃይማኖት እውነት ጋር የተሳሰረና የተያያዘ ስለሆነ እድገታቸውም የእግዚአብሔር ቃልና እውነትን በመመገብ የሚታደግ እድገት እንዳላቸው እንድንመለከት ያደርገናል። ጴጥሮስ ያለው ይህንን ነው። ጌታ ቸር መሆኑን ቀምሳችሁ እንደሆን ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላል። እድገት የምናገኝበትን የእግዚአብሔርን ቃል እና ስለ እድገታችንም ከመመልከታችን በፊት አበክረን ማወቅና ማስተዋል ያለብን ስለ ዳግም ልደታችን እንደሆነ እንመለከታለን። ከላይ እንደተመለከትነው ሰው ዳግመኛ ሳይወለድ የቃሉን ወተት መመኘት አይችልም። ክርስቲያኖች የሚያድጉበትን የቃሉን ወተት መመኘት እንዲችሉ የሚያደርጋቸው ነገር ምስጢሩ እምን ላይ ነው ብለን ብንጠይቅ ጥሩ ይሆናል። ጴጥሮስ ለዚህ ጉዳይ የሚናገረው ነገር በጌታ ጸጋና ፍቅር ለምናችኋለሁ፣ ልብ ብላችሁ እንድታስተውሉት አሳስባለሁ። ጴጥሮስ አማኞች የሚያድጉበትን የቃሉን ወተት እንዲመኙ የሚያደርጋቸው ምክንያቱ ያለው ዳግመኛ ለመወለዳቸው ምክንያት ከሆነው ጉዳይ ጋር እንደተያያዘ ሲያሳያቸው የተናገረው ቃል ጌታ ቸር መሆኑን ቀምሳችሁ እንደሆነ በማለት ይናገራል። ለዳግም ውልደት ምክንያት የሆነው በቃሉ ያገኘነው ዘር የተገኘው ከእግዚአብሔር ቸርነት የተነሳ ነው። እኛን በማይጠፋውና የዘላለም ቃል ሆኖ በሚኖረው መለኮታዊ ዘር እንድንወለድ ያደረገን የእግዚአብሔር ቸርነት ነው። ይህ የእግዚአብሔር ቸርነት ለዳግም ልደት ምክንያት የሆነልን ቸርነት የተገኘው ኢየሱስ ክርስቶስ ሙሴ በምድረ በዳ እባብን እንደሰቀለ ኢየሱስ ጌታችን ለኔ ለናንተ ለሰው ልጆች ሁሉ ስለተሰቀለልን ነው። ጌታ የአይሁድ መምህር ለነበረው ለኒቆዲሞስ መንግስተ ሰማይን ለማየትም ለመግባትም የሚቻለው ሰው ዳግመኛ ከተወለደ ብቻ እንደሆነ በነገረው ጊዜ ኒቆዲሞስ ግራ ገብቶት ጌታ ይህ እንዴት ሊሆን ይችላል በማለት ጠይቆት ነበር። ዳግም ልደት የሚገኝበት ምክንያት ኢየሱስ የሰጠው ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል አለ። በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና አለው። አንድ ሰው ዳግመኛ ተወልጃለሁ የሚል ካለ ለዳግም ውልደት ምክንያት የሚሆነው ይህንን የጌታን ቸርነት ሳያውቅ ሳያምን ማንም ሰው ዳግመኛ ተወልዷል ሊባል አይችልም። የአንድ ቤተ እምነት አባል መሆን፣ የአንድ ቤተ እምነት ስርዓት መፈጸም፣ በአንድ ቤተ እምነት ስም መጠራት፣ ጴንጤ፣ ኤቫንጀሊካል፣ ኦርቶዶክስ፣ ካቶሊክ መሆን ስሙ አያድነንም። የሚያድነን የእኔና የእናንተ አዳኝ ሆኖ በቸርነቱ ለኃጢአተኞች፣ ለበደለኞች፣ ጠላቶቹ ለነበሩ ሰዎች ኢየሱስ ክርስቶስ ሙሴ በምድረ በዳ እንደሰቀለው እባብ የተሰቀለውን ኢየሱስን ማመናችን ነው ዳግመኛ ልደት የሚያስገኝልን። ዳግመኛ ልደት የእግዚአብሔር ልጅነት ነው። ክብር ለእግዚአብሔር ይሁን። ኢየሱስ የሞተው የኃጢአት ዕዳን ሊከፍል ብቻ አይደለም፣ የአዳምን ኃጢአት የሚያስወግድልን ብቻ ሳይሆን ኢየሱስ ክርስቶስ ዳግመኛ እንድንወለድ የሚያስችለንን የእግዚአብሔር ልጅነትን ጸጋ ሊያስገኝልን እንደ ሞተልን ማመን አለብን። ክብር ለእግዚአብሔር ይሁን። ጳውሎስ በመልእክቱ ላይ ይህንን እውነት በብርቱ መልእክት በገላትያ ምዕራፍ 4 ከቁጥር 4 እስከ 7 ላይ ሲናገር፣ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁ ላከ ይላል። ከሕግ በታች የዘመኑ ፍጻሜ ሲደርስ ከድንግል ማርያም የተወለደውን ልጁ ላከ። እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን የዋጅ ዘንድ ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁ መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅም ከሆንህ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ይላል። ኢየሱስ ጌታችን ከሕግ እርግማን የዋጀን ከሕግ በታች ተወልዶ እኔና እናንተን በሕግ እርግማን የነበርነውን ከሕግ እርግማን አውጥቶ የእግዚአብሔር ልጆች ያደረገበት ጸጋ ይህ ቃል የሚናገረው እውነት እጅግ ብርቱ የወንጌል እውነት ነው። ክብር ለእግዚአብሔር ይሁን። ስለዚህ ጌታችን ኢየሱስ ክርስቶስ የኔና የናንተ አዳኝ ከአዳም ኃጢአት የተነሳ በሕግ እርግማን ስር የነበርነውን ከሕግ እርግማን ዋጅቶን እኛን የእግዚአብሔር ልጆች ያደረገበትን ቸርነቱን እያሰበ ነው ጴጥሮስ ጌታ ቸር መሆኑን ቀምሳችሁ እንደሆነ እያለ የሚናገረው። ይህ የእግዚአብሔር ልጆች የሆንበትን ቸርነት ነው እያጣጣምን የምናድገው። የእግዚአብሔር ልጆች ለመሆን የበቃንበትን ይሄን የጌታን ደግነቱን ነው። እኛን በደለኞቹን ኃጢአተኞቹን የእግዚአብሔር ጠላቶች የነበርነውን ከፍጥረታችን የቁጣ ልጆች የነበርነውን በኃጢአታችን በበደላችን ሙታን የነበርነውን ከጻድቁ አባት ከቅዱሱ አምላክ ከእግዚአብሔር ጋር አስታርቆን ልጆች ያደረገበት ቸርነት፣ ወደር የሌለው ቸርነት። ይህን ቸርነት ያላጣጣመ ሰው የእግዚአብሔርን ቃል እየተመገበ ማደግ አይችልም። ጴጥሮስ እድገት የሚገኘው የጌታን ቸርነት ላጣጣሙ ሰዎች ነው። ያ ቸርነት የጣማችሁ የጣፈጣችሁ ሰዎች ይሄን የጌታን ቸርነት ሰምታችሁ ዳግም የተወለዳችሁበትን ቃል እንደ ወተት እየተመገባችሁት እደጉት ይላል። የተወለድንበትን ቃል ውድ ወገኖቼ እየተመገብን እንድናድግ በጴጥሮስ ይናገራል። ክብር ለእግዚአብሔር ይሁን። ይህ የጌታ ቸርነት በሰው ውስጥ እለት እለት መጠበቅ ያለበት ጉዳይ ነው። ይህንን ቸርነት ከሰው ህይወት ለማጥፋት ለማስረሳት ሰይጣን በብዙ መንገድ ይታገላል። ጌታ ኢየሱስ ክርስቶስ ቸርነቱ የሚሰበክበትን ወንጌል የዘላለሙን የኢየሱስን ወንጌል ክብሩ የሚገለጥበትን ወንጌል ኢየሱስን እንድንወድ እንድንከተለው ህይወታችን እንድንሰጠው ለሱ የምንታጭበትን ወንጌል ልባችንን ለሌላ ለማድረግ ሰይጣን ወንጌሉን እየቀየጠ የክርስቶስን ወንጌል የጻድቃን የቅዱሳን የሰዎች የምድራዊ ማቴሪያል መስበኪያ የሰዎች ችግር ማከኪያ አድርጎ ወንጌልን ሰይጣን እየበረዘ እየበለዘ ያቀርባል። ይህንን በጣም ማስተዋል አለብን። የጌታን ቸርነት የቀመስንበት ወንጌል የጌታን ቸርነት እየተመገብን የምናድግበት ወንጌል የተነሳንበትን የክርስቶስን የጸጋውን ወንጌል በክርስቶስ ጸጋ ውስጥ መጠበቅ አለበት። ክብር ለእግዚአብሔር ይሁን። ይህንን ቸርነት ከሰው ህይወት ለማጥፋት ለማስረሳት ሰይጣን የሚያደርጋቸውን ነገሮች በሙሉ መጠንቀቅ አለብን። ትዳር ሰዎች ሲመሰርቱ ሁለት ሰዎች ተዋደው የተፋቀሩበትን ፍቅር ለማጥፋት ሰይጣን ኑሮን ሌላን ማቴሪያል የሆኑ ነገሮችን እያመጣ ዘመድ አዝማድ እየቀየጠ የሰዎች ትዳር እንደሚፈራርስ በፍቅር የተመሰረተ ትዳር እንደሚፈርስ የጌታ ቸርነት በመቅመስ የዳኑትን ሰዎች ግራ የሚያጋባ ራምባና ቆቦ ተረትና አላደለም አፈ ታሪክ በማውራት ሰይጣን ከጌ የጌታ ቸርነት የምንመገበትን ወንጌል ሌላ ታሪክ ተረት መናገር ያደርገዋል። እግዚአብሔር ከዚህ አይነት ስህተት አሰራር ሁሉ ይታደጋችሁ። ውድ አድማጮች የጌታን ቸርነት ይህንን በጣም አድርገን ማስተዋል የጌታን ቸርነት ብቻውን የሚያሳየውን ብርቅና ድንቅ የሆነውን ይህንን ደግነቱን ከምንም ከማንም ጋር ቀላቅለን ኢየሱስን አንመገበውም። የሰማዩን እንጀራ አንመገበውም። የምድር ምግብ ማጣፈጫ ያስፈልገዋል። የሰማዩ እንጀራ ብቻውን ይጣፍጣል። ኢየሱስ ብቻውን በቂ ነው። ማጣፈጫ ቅመም የሌሎች ሰዎች ነገር የሌሎች ፍጥረታት ነገር ተረት ተረት የላምበረት አያስፈልገውም። የክርስቶስ ወንጌል በእርሱ ክብር የታጨቀ ነው። ቸርነቱ ካልማረከን ወንጌሉ የሚናገረውን ቸርነቱን እግዚአብሔር ይግለጥልን። ከማንም ጋር የማይቀላቀለውን የጌታ ደግነት በቂ የሆነውን ደግነቱን ብዙ የሆነውን ፍቅሩን ራሱን የሰጠበት መስዋዕትነቱን የደግነቱን መጠን ደግ እንዳልሆነ በአማ ላይ ተማልዶ አለ አይደለም በግትልትል ስራዎች ኢየሱስ ክርስቶስ እንደሚቀርብ ራሱን ሰጥቶ ሰውነቱ ተቆርሶ ደሙ ፈሶ መስቀል ላይ ሞቶ ያዳነንን ሰላም ለእናንተ ይሁን እያለ ክደውት ጥለውት ሄዱትን ሁሉ የቀረበበትን ፍቅሩን ይህን ደግነቱን እስኪታያችሁ በአይነ ህሊናችሁ ጴጥሮስን ክዶት የነበረውን ሲያገኘው ጴጥሮስን የቀረበበት ያደግነት ራሱን የሰጠበት ያደግነት ደቀ መዛሙርቱን እነሱን ተዋቸው እያለ እረኛውን እመታለሁ በጎቹ ግን እንዳይበተኑ ጌታ ኢየሱስ ክርስቶስ የሆነበትን መሰጠት በመስቀል ላይ ሆኖ እናቱን ማርያምን ያሰበበት ያ ደግነቱ በግራና በቀኝ የተሰቀሉ ሲሳለቅበት አንደኛውን በገነት ይዞት የሄደበት ወንጀለኛን አብሮ ይዞ ገነት የገባበት ይሄ ደግነቱ ብቻውን መነገር አለበት። የእግዚአብሔር ስም የተባረከ ይሁን። በዚህ ደግነቱ በዚህ ቸርነቱ የተገረሙ ናቸው። እግሩ ስር ተቀምጠው ካንተ ወደ ማን እንሄዳለን እያሉ የክርስቶስ የዘላለም ደቀ መዛሙርት የሚሆኑት ሁሉን እያጡ ይከተሉታል። ከማንም ሳያዳብሉት ኢየሱስን ብቻ ስለ አንተ ነፍሳቸውን ስለ እሱ ነፍሳቸውን እንደሚታረዱ በጎች ይሰጡለታል። ቸርነቱ እጅግ ብዙ ነው። ልንሸከመው አንችልም። የደግነቱ ጥልቀት፣ የፍቅሩ ብዛት ለኛ የሆነልን ተነግሮ አያልቅም። ይህን ቸርነት የቀመሰ ብቻ ነው ጌታ ኢየሱስ ክርስቶስን ቃል እየተመገበ ማደግ የሚችለው። ውድ ወገኖቼ ይህንን ልናስብ ልናስተውል ይገባናል። አያችሁት? ጌታ ኢየሱስ ክርስቶስ ይህን ቸርነት ብቻውን በታላቅ መከራ ተሰቃይቶ በመሞት ያስገኘልን ቸርነት፣ ለዳግም ልደታችን ምክንያት የሆነልን ቸርነት ስለሆነ ይህንን ቸርነት የምናጣጥምበት ማጣጣም ቃሉን እንደ ወተት ለመመገብ ምክንያት የሚሆንልን ይሆናል። የእግዚአብሔርን ቃል እንደ ወተት ለመመገብ ሌላ ምክንያት ሰው ሊኖረው አይገባም። መጽሐፍ ቅዱስ የእግዚአብሔር ቃል የኢየሱስን ቸርነት የቀመሱ የሚመገቡት ቃል ማጣፈጫ አያስፈልገውም። ተረት ተረት የላም በረት አያስፈልገውም። ሰዎች መጽሐፍ ቅዱስን የሚያጠኑባቸው ብዙ ምክንያቶች አሏቸው። ነገር ግን የእግዚአብሔርን ቸርነት የቀመሱ ግን በዚህ ቸርነት ያድጋሉ። ክብር ለእግዚአብሔር ይሁን። ሌላ ምን እንፈልጋለን? ከወንጌል ምን ማግኘት እንፈልጋለን? ይህም ወንጌል በስጋ ከዳዊት ዘር ስለተወለደ ስለ ልጁ ነው የተባለው። ይህ ወንጌል የማይለወጥ ከሰማይ የሚመጡ መላእክት የማይለውጡት፣ ሐዋርያቶቹ ወንጌልን ሊሰብኩ የተሾሙት የማይለውጡት የክርስቶስ ኢየሱስ ወንጌል ስለሆነ ማንም ሊለውጡ አይችልም። ከሰማይ መልአክ ቢሆን ከሐዋርያቶች መካከል ቢሆን የሚለውጠው ሁሉ የተረገመ ወንጌል እንዲሆን ያደርገዋል። ስለዚህ ውድ ወገኖቼ እኔና እናንተን በሃይማኖት ሕይወት በክርስትና እምነት አደግን የምንባለው ይህንን የእግዚአብሔርን ቸርነት ቀምሰንበት ዳግም የተወለድንበትን ወንጌል እየተመገብን ነው የምናድገው። የሰማችሁትን ለደህንነታችሁ አርግላችሁ ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።